ሰላም ጤና ስጥልኝ የተከበራችሁ ተመልካቾቻችን የሮም ምሽት ጥር 24 2015 ዓ.ም የጋቢና ቪኦኤ መስናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምሯል። ለምሽቱ ያዝናቸው መስናዶች እናስተዋውቃችሁ።
አንድ ጋምቤላ ህፃን ለመጀመሪያ ጊዜ ነው በራሱ ቋንቋ ራሱን የሚመስል ታሪክ የሚያነበው። ይሄ ለኔ ትልቅ ደስታ ፈጥሮብኛል። በጣም በስሜት ተውጬ ነበር። ምክንያቱም ይህ መጽሐፍ ለጋምቤላ ልጆች የመጀመሪያው መሆን አልነበረበትም።
በአኝዋው ቋንቋ መጽሐፍ የጻፈው ጄኮብ ነው በሚሰማችሁስ በምሽቱ እንግዳችን ነው። በሌላ በኩል ደግሞ የፊልም ባለሙያ አቤል መካሻን የምሽቱ እንግዳችን አድርጓል። እነኚህና ሌሎች መሰናዶች የተካተቱበትን የምሽቱን መርሃ ግብር እየመራው ኤደን ገረመው አብሬያችሁ ቆያለሁ። ኤልያስ አስማረ ደግሞ የምስልና ድምጽ ቅንብሩን ይከውንልናል። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ቀዳሚው መሰናዶ እንሻገር። መቀመጫውን በዩናይትድ ስቴትስ ሲያትል ያደረገውና በተለያዩ ቋንቋዎች የተጻፉ ከ300 ሺህ በላይ መጽሐፍትን ለኢትዮጵያ ህጻናት የሚያደርሰው Open Heart Big Dreams ወይም ደግሞ ሰፊ ልብ ትልቅ ህልም የተሰኘው ፕሮጀክት አሁን ደግሞ ለመጀመሪያ ጊዜ በአኝዋ ቋንቋ የተጻፉ መጽሐፍትን አሳትሞ ጋምቤላ ለሚገኙ ትምህርት ቤቶች አከፋፍሏል። ከድርጅቱ ጋር በመሆን የህጻናቱን መጽሐፍት የተረጎመውና በጋምቤላ የሚነገሩ አፈ ታሪኮችን በደሃ አኝዋ ቋንቋ የጻፈው የሚሶታ ግዛት ውስጥ ነዋሪ ሆኖ እና በኒውሮ ሳይንስ የተመረቀው ጄኮብ አሞድ ነው። ስመኝሽ የቆየ ጄኮብና የሰፊ ልብ ትልቅ ህልም ፕሮጀክት መስራቾችን አነጋግራ ተከታዩን አሰናድታለች።
በምዕራብ ኢትዮጵያ ከአዲስ አበባ 519 ኪሎ ሜትር ርቀት ላይ በመትገኘው ጋምቤላ ክልል ተወልዶ ያደገው ጄኮብ ኦሞድ በልጅነቱ በመንግስት ትምህርት ከመሰጠው መጽሐፍት ውጪ ሌላ የህፃናት መጽሐፍ አንብባ ያቀም። በተለይ በሱ ድም ያሉ ህፃናት ያፍ መፍቻቸው በሆነውና ዳህኗ በመባል የሚጠራው ያኛው አቋንቋ የተጻፈ የህፃናት መጽሐፍት ጭራሻል ነበርም።
When it comes to
Anuak language, that is a total different story. When I was born in the language, I was born in the language. I was born in the language, and I was born in the language. I was born in the language. I was born in the language. I was born in the language, in the language, Bezu, Matthews, Marcos, Lucas, and Johannes. I was born in the language. I was born in the language. ስለዚህ ባፍ መፍቻ ቋንቋ የተጻፈ መጽሐፍ ይነበረኝ መጽሐፍ ቅዱስ ብቻ ነው።
ጄኮብ ለመጀመሪያ ጊዜ ከትምህርት መማሪያ ውጪ የሆኑ የህፃናት መጽሐፍትን ያነበበው የ8ኛ ክፍል ተማሪ ሆኖ ወደ አዲስ አበባ ሲመጣ ነው። 10ኛ ክፍል ሲደርስ ደግሞ ወደ አሜሪካ ሄደ።
The library was bigger than the one that I had back.
በተመጽሐፍቱ ጋምቤላ ከነበረው የበለጠ ነበር። እናም ብዙ መጽሐፍት አሉ። በፈለግን ጊዜ ሄደን የምናነባቸው የተለያዩ መጽሐፍት አሉ። በዋናው የመማሪያ መጽሐፍታችን ላይ የማናገኘውን ወደ ቤተ መጽሐፍት ሄደን ማንበብ እንችላለን። ይሄ ጋምቤላ ከነበረው ጋር በጣም የተለየ ነው።
በኒውሮ ሳይንስ የተመረቀው ጄኮብ ከ6 ዓመታት የአሜሪካ ቆይታ በኋላ ወደ ጋምቤላ ሲመለስ የተማረበት ትምህርት ቤት የተማረባቸው ክፍሎቹም ሆኑ የመማሪያ ቁሳቁሶች ሳይቀየሩ እንዳለ ሲያገኛቸው የሆነ ነገር ማድረግ እንዳለበት አሰበ። Open Heart Big Dreams ወይም ሰፊ ልብ ትልቅ ህልም ከተሰኘው ፕሮጀክት ጋር መተባበርም የመጀመሪያዎቹን በአኝዋ ቋንቋ የተጻፉ የህፃናት መጽሐፎች ማሳተም ቻለ።
When you look at it, you know, there are like more pictures.
መጽሐፍቶቹን ስትመለከቻቸው ከጽሑፎች የበለጠ ብዙ ስዕሎች አሉት። እኔ ልጅ ያለው እንደነዚህ አይነት መጽሐፎች አልነበሩኝም። ስለዚህ እኔ ብዙ ነገር ነው ያጣሁት። እነዚህን መጽሐፍት ስታያቸው ግን ብዙ የሚስቡ ስዕሎችና ጥቂት ጽሑፎች ነው ያሏቸው። ያም ነው በዚህ ስራ ውስጥ እንድሳተፍና ከኔ በኋላ የሚያድጉ ልጆች እኔ ገጠመኝ አይነት ችግር እንዳይገጥማቸው ለማድረግ ያነሳሳኝ።
በአሜሪካዊቷ ኤልኖር አንጀሊተስ እና ከኢትዮጵያ በማደጎ የወሰደቻት ልጇ ሊያላ አንጀሊተስ የተቋቋመው ሰፊ ልብ ትልቅ ህልም ፕሮጀክት የኢትዮጵያ ህፃናትን ማንበብና መጻፍ የሚያበረታቱ ስነ ምግባርን የሚያነጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ ከ350 ሺህ በላይ መጽሐፍትን አማርኛ፣ ኦሮምኛ፣ ትግርኛና ሶማሊኛን ጨምሮ በ7 የኢትዮጵያ ቋንቋዎች አሳትሟል። አሁን ደግሞ በአማርኛ ቋንቋ ሲጻፍ የመጀመሪያ የሆነውን መጽሐፍ 15000 ኮፒ አሳትሞ ጋምቤላ ለሚገኙ 60 ትምህርት ቤቶች ማከፋፈሉን ኤልኖር ትገልጻለች።
ከሶስት የተለያዩ አካላት አስተያየቶች ደርሰውናል። አንደኛው ከጋምቤላ ያልሆኑ ኢትዮጵያውያን በኢትዮጵያ ስላለው የተለያየ ባህልና በውስጡ ስላለው ማንነት ስላስተማራችሁን እናመሰግናለን ብለውናል። ምክንያቱም ስላኛ ቋንቋ ስለማህበረሰቡ ባህሉ የሚያውቁ ሰዎች በጣም ጥቂት ናቸው። ሁለተኛው ደግሞ በጋምቤላ ያሉ ሰዎች ይህ እንዴት ታሪካዊ እንደሆነ ይነግሩናል። በጂኮብ በጣም ኮርተዋል። በአሜሪካ ቢኖሩም ለትውልድ አካባቢያቸው እየሰጡ በመሆናቸው ኮርተዋል። ሶስተኛው ከትምህርት ቤቶችና ካስተማሪዎቹ አስተያየት እየደረሰን ነው። እነሱም ለመጀመሪያ ጊዜ በቋንቋቸው የተጻፈ የህፃናት መጽሐፍ በማግኘታቸው እናም ደግሞ በመጽሐፉ ውስጥም ራሳቸውን የሚመስሉ ሰዎች ተስለው በማየታቸው ደስ ብሏቸዋል።
ኤልኖርና ሌላ ከበጎ ፈቃደኛ ጸሐፍት ጋር በመሆን የሚያዘጋጇቸው መጽሐፍት በዋናነት ኢትዮጵያ ውስጥ ላሉ ህፃናት መማሪያ እንዲሆኑ የተዘጋጁ ሲሆን አላማው የኢትዮጵያን ባህልና ብዝሃነት በህፃናቱ ታሪኮች አማካኝነት ማሳወቅ መሆኑን ኤልኖር ትገልጻለች።
But our goal is to celebrate the culture and diversity of Ethiopia in its entirety.
የኛ አላማ ከመላው ኢትዮጵያ የሚገኙ ህጻናት ሀገራቸው ውስጥ ስላሉት ባህሎቻቸውና ቋንቋቸው እርስ በርስ እንዲማማሩ ማድረግ ነው። ልክ እንደ ጄኮብ መጽሐፍ ይህ ከጋምቤላ የተገኘ ናይል ፐርች ስለተሰኘው አሳ የሚያወራ መጽሐፍ ነው ይላል። በየመጽሐፉ ጀርባ ታሪኮቹ ከየት እንደመጡ እንጽፋለን። በዚህ መልኩ በኢትዮጵያ እያንዳንዱ ክፍል የሚኖሩ ህጻናት ስለሚኖሩበት ባህል ወይም ደግሞ ስለሌላው በሀገራቸው የሚገኝ ባህል እንዲማሩ የሚያስችል አጋጣሚ ይፈጠርላቸዋል።
ኤልኖራክላ የሃይነቱ የመጽሐፍ ፕሮጀክት እውን ሊሆን የሚችለው እንደ ጄኮብ ባሉ በጎ ፈቃደኛ ጸሐፍት መሆኑን ትገልጻለች።
ጄኮብ መጀመሪያም ቋንቋውን ባህሉን በተለይም በውጭ ለተወለዱ ህጻናት ጠብቆ የማቆየት አላማ ነበረው። ወደ ጋምቤላም በየአመቱ ይሄዳል። እንደሱ ያሉ መሪዎች ደግሞ እንደኛ አይነት ድጋፍ የሚያደርግላቸው ፕሮጀክቶች ይፈልጋሉ። እኛ መጽሐፎቹ አሉ። እሱ ደግሞ ቋንቋውና አላማው ነበረው።
ከሶስት አመቷ ጀምሮ የራሷን ታሪኮች በመጻፍና ፕሮጀክቱን በማስተዋወቅ የምትሳተፈው የ14 አመቷ ሌላም ለመጀመሪያ ጊዜ ስለ ጋምቤላ ቋንቋና ታሪክ መማርና ማወቅ በመቻሏ የተሰማትን ደስታ እንዴት ትገልጻለች?
I really loved learning about the Gambella region and the culture and people, and then I really loved
Gambella ባህልና ስለ ህዝቡ መማር በጣም ደስተኝ። በሚኑሱታ ከሚኖረው የጋምቤላ ማህበረሰብ ጋር ስገናኝ እኔም ትንሽ ቋንቋውን ለመናገር ሞክሬ ነበር። ደስ ይል ነበር። ስለ ናይል ፐርች የተጻፈውንም የጋምቤላን ታሪክ በጣም ነው ወደድኩት። ውስጤ ይቀር ታሪክ ነው።
ሌላ በተለይ በአኛ ቋንቋ የተጻፉት መጽሐፎች ታትመው ጋምቤላ ለሚገኙ ህጻናት ሲደርሱ የተሰማት ስሜት ልዩ ነበር ትላለች።
ሌሎችም የኢትዮጵያ ህጻናት መጽሐፍት እንዲያገኙ በኢትዮጵያ ውስጥ ያሉ ህጻናት እኔ አሁን ያለኝ የመማር እድል እንዲኖራቸው የበለጠ መስራት እንዳለብን እንድሰማኝ አድርጎኛል።
በሰፊ ልብ ትልቅ ህልም ፕሮጀክት የሚታተሙት መጽሐፍት ወደ አኛ ቋንቋ እንዲተረጎሙ ትልቁን ሚና የተጫወተው በሚኒሶታ ግዛት ኦስቲን ከተማ ምክር ቤት አባል ለመሆን ተወዳድሮ ያሸነፈውና ኢትዮጵያ ውስጥ ጋምቤላ ተወልዶ ያደገው ኦባላ ኦባላ ነው።
Education was not a priority for us because we don't have access to education.
እናቴ አባቴ አብዛኞቹ አጎቶቼ ትምህርት ቤት አልሄዱም። ምክንያቱም የምኖርባት ትንሽ መንደር ነበረች። እስከ አራተኛ ክፍል ትምህርት ለማግኘት ጋምቤላ ከተማ መሄድ ነበረብን። ከዚያ እስከ 6 ከፍ አደረኩት። በራሳችን ቋንቋ መጽሐፍ ማግኘት ግን የማይታሰብ ነው።
ኦባላ የመጀመሪያው የአኛክ መጽሐፍ ታትሞ መውጣቱ በጋምቤላ ብቻ ሳይሆን በየትኛውም ዓለም ላሉ ቋንቋውን መጠበቅ ለሚፈልጉ ሰዎች ትልቅ ትርጉም እንዳለው ይገልጻል።
This means everything because through that book I was able to, you know, teach myself.
ይሄ ልዩ ትርጉም አለው። ምክንያቱም እኔ ራሴ ቋንቋውን ማንበብና መጻፍ የተማርኩበት ነው። ልጄ አሁን መጽሐፍቶቹን አንስታ ከኔ ጋር ታነባለች። አብረን ስናነብ እጅግ በጣም ትደሰታለች። ምክንያቱም መጽሐፉ ውስጥ ራሷን ታያለች። እኔ ኢትዮጵያዊ ነኝ። በመጽሐፉ ደግሞ እኔን የሚመስል ሰው ያለው
I am Ethiopian, you know, and I see the book that, you know, look like me.
You could see, you could feel the excitement in their face
አንድ ጋምቤላ ህጻን ለመጀመሪያ ጊዜ ነው በራሱ ቋንቋ ራሱን የሚመስል ታሪክ የሚያነበው። ይሄ ለኔ ትልቅ ደስታ ፈጥሮብኛል። በጣም በስሜት ተውጪ ነበር። ምክንያቱም ይሄ መጽሐፍ ለጋምቤላ ልጆች የመጀመሪያው መሆን አልነበረበትም።
ከሰፊ ልብ ትልቅ ህልም ፕሮጀክት ጋር በመሆን ጄኮብ ሌሎች ተጨማሪ 25 መጽሐፎችን በአኛዋ ቋንቋ እየጻፈ ሲሆን ከኦባላ ጋር በመሆን በሌሎች ኖየርና ኮሞን የመሳሰሉ ጋምቤላ ውስጥ የሚነገሩ ቋንቋዎችን መጽሐፍትን ለማዘጋጀት እየሰሩ ነው። ፕሮጀክቱ በአመቱ መጨረሻ 1 ሚሊዮን መጽሐፍትን በመላው ኢትዮጵያ የማሰራጨት አላማ አለው።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪ መሰናዶ ነው። የአዲሱ ትውልድ ድምጽ መሰናዶ ለተለያየ ከ2 ሰዓት ተኩል የሚተላለፍ ነው። አስከትለን ደግሞ የምናቀርብላችሁ ከፊልም ባለሙያ አቤል ጋር ያደረግነው ቆይታ ነው። አቤል የፈጠራ ነጻነት የታከለባቸውና ከተለምዶ ወጣ ያሉ ጠያቂ ፊልሞችን እየሰራ የሚገኝ ወጣት ነው። ከዚህ ባለሙያ ጋር ያደረኩት ቆይታ ቀጥሎ ይቀርባል።
በጣም ነው ማመሰግነው ስላገኘው ደስ ብሎኛል። እስቲ ራስን አስተዋውቀልኝ። አቤል ማን ነው?
አቤል ያው ፊልም ሰሪ ነው። ፊልም ሰሪ ስል ያው በብዙ ሙያዎች ውስጥ ያለ ፊልም ዳይሬክተር ነው፣ ስክሪፕት ራይተርም ነው፣ ሲኒማቶግራፈርም ነው፣ ኤዲተርም ነው። ነገር ግን በዋናነት ግን በትኩረት አድርጎ እየሰራ ያለው ፊልም ዳይሬክቲንግ እና ስክሪፕት ራይቲንግ ላይ ብል ሞር ይገልጸዋል ብዬ አስባለሁ።
እሺ፣ ወደ ፊልም ስራው እንዴት ነው የመጣኸው? እስቲ ጥቂት ወደ ፊልም ለገባ ይቻልኩት በዚህ መልኩ ነው የምትልበትን ወቅት አስታውስልኝ።
ከዛ በፊት ምንድነው ከልጅነት ጀምሮ የአርቲስቲክ ፍላጎት ነበረኝ። አርቲስቲክ ፍላጎት ነበረኝ ስል ግን የሆነ አርት ነገር ውስጥ ተሳተፋለሁ የሚል ነገር አልነበረኝም። ነገር ግን በአንድ አጋጣሚ ቴሌቪዥን ላይ የፊልም አሰራር አየሁኝ ማለት ነው። ሜኒን ብላክ ፊልም እንዴት ነው የተሰራው የሚለውን አየሁኝ እና አይቼ እዛ ላይ ቢሃይንድ ዘ ፊልም ምናምን አየሁኝና ተገረምኩኝ። ምንድነው የገረመኝ ነገር በዛ ሰዓት እኔ ድሮ የነበረኝ ፊልም ይሰራል ብዬ የነበረኝ ፐርሴፕሽን ህንፃ ሲፈርስ ወይ ሲፈነዳ ምናምን በቃ ሪሊ ሄዶ ህንፃውን የሚያፈርሱትና የሚያፈነዱት ነው እና በአጋጣሚ ቲቪ ላይ ሳይ የሆነ በኮምፒውተር ምናምን እንደዚህ አድርገው የሆነ አረንጓዴ ጨርቅ ግሪን ስክሪን ያው አላቅም ያኔ ግን ምናምን ሳይ እንደዚህ አድርገው ነው የሚፎግሩ ምናምን አይነት ነገር ተሰማኝ እና በጣም ኢንተረስት አደረብኝ ማለት ነው።
እንግዲህ እስካሁን ከሰራቸው ፊልሞች በዳይሬክቲንግ ሊሆን ይችላል፣ በጽሁፍ ሊሆን ይችላል፣ ብዙ ፊልሞች ላይ ተሳትፈሃል እና እስካሁን ጎልተው ዋና ዋና ናቸው የምትላቸውን ጥቂቶቹን ጥቀስልኝ እና በምን መልክም እነዛ ፊልሞችና ስራዎች ላይ እንድትሳተፍክም አብረህ አያይዘህ ንገረኝ።
እንደ ቢሃይንድ ዘ ሲን በአብዛኛው የሰራኋቸው ስራዎች ምንድን ነው የሚባለው ወይ ኤዲቲንግ ላይ ነው ወይ በቃ ወይ ስክሪፕት ግምገማ ምናምን ይባላል ወይ እዛ ላይ ነው። ሌሎቹ ግን በተረፉ ግን የራሴ ፕሮዳክሽኖች፣ የሙዚቃ ክሊፖች አሉ፣ ማስታወቂያዎች፣ የተለያዩ ስራዎች አሉ። ነገር ግን እኔ አሁን ስፔሻሊ ከኢንተርናሽናል ካስተዋወቁኝ ስራዎች አንደኛው ፊቸር ፊልም እና ሁለተኛው ሾርት ፊልም አለ። አንደኛው ኦሚ ፕሬዘንት ይባላል፣ ሌላኛው ሱፐር ነው ይባላል። ሱፐር ነው የሚባለው ፊልም የዛሬ 3 አመት አካባቢ የሰራሁት ፊልም ነው። 3 አመት ሆነው መሰለኝ 2023 ሆነ አይደል? ሁለት ሺህ ሀያ ላይ ምናምን ያለቀ ፊልም ነው። እሱ ነው በቃ ትልቁ የኔ ካሪየር ላይ ትልቅ ትርጉም ያለው ስራ ምለው እሱ። ምክንያቱም ለኦስካር ሾርት ሊስት ውስጥ የገባ ፊልም ነው። ለአካዳሚ ማን ነው ለፌስቲቫሎች፣ ለብዙ ፌስቲቫሎችም የተመረጠ ፊልም ነው። እንዲሁም ደግሞ የፔትሪዮን የቺሌ መንግስት ፔትሪዮን ሌተር የሰጠውን ፊልም ነው። ፔትሪዮን ሌተር ማለት የእውቅና ወረቀት ምናምን ነገር የሰጠውን ፊልም ነው። እና የተለያየ ሰክሰስን ጋርነር ያደረገ ፊልም ስለሆነ በጣም ትልቁ ብዬ የምለው እሱን።
እስቲ ስለ ሱፐር ነው ንገረኝ። ምክንያቱም ለየት ያለ ነው። የሀበሻ የፊልም ኢንዱስትሪ ውስጥ የምናየው አይነት ፊልም አይደለም። አንድ ሰው አንድ የተዘጋ ክፍል ውስጥ ለየት ባለ ሁኔታ ሆኖ ብዙ ጥያቄዎች ሲጠይቅ፣ በስልክ ሲነጋገር የሚያሳዩ ነገሮች ነው ያለው እና የዛ ፊልም መልእክት ምንድን ነው? እንደዛ አይነት አቀራረብ የመረጥክበትስ ምክንያት ምንድን ነው?
የፊልሙ መልእክት ከሚለው ይልቅ የፊልሙ አላማ ብለው ሞር ይቀልል የመጀመሪያው መልእክት ስላልሽኝ ያው እሱ ነው የኔ አላማ ነው ያለኝ ስፔሲፊካሊ ይሄ ነው ምለው የሆነ ማስተላልፈው መልእክት እንደ ሁለት አይዲያዎችን መርጅ አድርገን እየሰራሁት እና የፊልሙ አላማ የሆነ ወርልድ ኤክስፒሪየንስ ተመልካቾች የሆነ ወርልድ ኤክስፒሪየንስ እንዲያረጉት ነው የፈለኩት አናዘር ወይ ሌላ ዓለም ውስጥ ገብቶ የመውጣት አይነት አላደረኩም የሆነ ከምድራዊ ነገር የሆነ ወጣ ብሎ የሆነ ሌላ ዓለም ውስጥ የማስገባት አይነት የፊልሙን ኤክስፒሪየንስ ማሳየት ስለፈለኩኝ ፊልሙን የሰራሁት እሱ ፊልም የተሰራበት እስታይሉ ካልሹ ጋር ለተያዘ እስታይሉ ልክ ነው ወጣ ያለ ነው ሞር ቀስ ያለ ነው የሆነ ዘገም ያለ ፊልም ነገር ነው ልክ
ጥያቄ ያለው ብዙ ጥያቄ ያለው ሰው የሚያነሳቸው ያላወቃቸው ጥያቄዎች አሉ። ማን እዛ ክፍል ውስጥ እንዳስቀመጠው ምን እንደሆነም ለረሽም ጊዜ ሚስተር ሆኖ ይቆያል አንዲት የተለየ ክፍል ውስጥ ያለ ሰውና እንደው ማለት ትግስትም ይጠይቃል እንዳልከው ለማየት ለመረዳት ግን መልእክቱ ብዬ ስጠይቅ መነሻዬም እሱ ነበረ አንተ አላማ አልከው እንጂ ስለዚህ አላማው ወይም ጭብጡ ማስተላለፍ የፈለከው በዛ ገጸ ባህሪ ሊሆን ይችላል ወይም በዛ መቼት ውስጥ መናገር የፈለከው ነገር ምን ነበረ?
አዎ እኮ ነገርኩሽ እኔ መናገር የፈለኩት ምንም ነገር የለም እዛ ፊልም ላይ ነው ያልኩሽ አልኩት አላማ ነው ያለው አላማው ይሄንን ጭንቀት ኤክስፒሪየንስ እንድታረጉት ይሄንን አለም ኤክስፒሪየንስ እንድታረጉት ነው እንጂ ሰው እንዲያታርጉ እንዲ ነው የሚል ምንም መልእክት የለም።
ከተለመደው ኢትዮጵያ ውስጥ ከተለመደው ገበያ ለየት ያለ ገበያ ይዘህ መተንቀሳቀስ ይመስለኛል። እንዲሁም ደግሞ ከፈጠራ ማንጻር የፈጠራ ንጻነትን የጠበክም ይመስለኛል ምክንያቱም በተመሳሳይ ሂደት ውስጥ ወይም ደግሞ ገበያ የሚመረው አይነት ስራዎች አይደለም ያቀረብክልን እስካሁን ድረስና እንደዚህ አይነት የፈጠራ ንጻነት እንድታገኝ ያደረገ ምንድነው?
እዚህ ጋር የራሴ የሆነ ሐሳብ አለ ገበያ የሌለው ካርሽን ያበቃዘ ማለት እኔ ገበያ ያለው ነው just do it ማለት አድርሰው ነው ቦታው ጋር ስፔሲፊካሊ ለሚሆነው ሰው አድርሰው ነው እንጂ ገበያ እዛ ጋር አልስማማም ማች ካርሽ ምክንያቱም ሁሉም ነገር ሁሉም የምትፈልገው ነገር ሁሉም ሰው ሊወደው አይችልም ስፔሲፊካሊ የሚወደው ኦዲየንስ አለ አንቺ የምትሰሪው ኦሬጂ ተሰሪና ተጨረሽና እዛ ኦዲየንስ ጋር በተቻለ መጠን ለማድረስ መሞከር ማለት የትም ሀገር ብትሄጂ ምንም ምቹ የሚባል ነገር የለም በኢትዮጵያ ውስጥ የፊልም ኢንዱስትሪ ጋር በተያያዘ ያደገ ኢንዱስትሪ የሌለው ገበያ ስለሌለው ተመልካች ስለሌለው ያደገ ኢንዱስትሪ የለው። ገበያ የሌለው ደግሞ ያው ሲምፕሊ ጊዜው ተቀይሯል አሁን በጣም ከባድ ጊዜ ነው ለፊልም ሳሪም ለኢትዮጵያም ሳይሆን ብቻ ገር እንዳለ ለይብለ ትላልቆቹም ስቱዲዮዎች ከባድ ጊዜ ነው በተለይ ከዩቲዩብ ጋር ከቲክቶክ የተለያዩ እነዚህ ስትሪሚንግ የምትሏቸው በጣም ብዙ የኢንተርቴንመንት አማራጮች የሞላበት ጊዜ ነው እና ሁለት ነገር ነው ያልኩሽ አንደኛው ልክ ነው የተመቻቸ ነገር ይላ ግን እዛም ቢሆን ዘ ሴም ቲንግ ነው እዚህ ልዩነቱ ኦሬዲ ኢንዱስትሪ የለም ከዛ በተረፈ ግን ሌላኛው ደግሞ አድቫንቴጅም ደግሞ አለ አሁን በዚህ ጊዜ ትልቁ አድቫንቴጅ ምንድነው አሁን ጊዜው ማንኛውም ሰው ሰርቶ ኮምፒት ማድረግ የሚችልበት ደግሞ ትልቅ የኢንተርኔት የሚባለው ነገር ማለት
አንተ አሁን ምን እየሰራህ ነው? በቀጣይስ ምን ለመስራት ነው የምታስበው?
ቀጣይ የምንሰራውም ስራ የሚሆነው በተለይ ለኢትዮጵያ ክሬተሮችም ሆነ ለኢትዮጵያ ፊልም ሰሪዎች ገበያ እንዳለ መስራት እንደሚቻል እንዲሁም ደግሞ ሰርተህ ማርኬት ማድረግ እንደምትችል ኢንተርናሽናሊ የሚያሳይ አንድ ፊልም መስራት ነው። እየሰራ ነው ያለን ያው በጊዜ ወስዳል አንዴ ያው ባኬንድ ፎርዝ ይኖራል አንዴ ተነጋግረሽ ማለት እንደዛ ነው እንግዲህ ያሳካልን ይባላል።
ስለ ቲክቶክ ሳላነሳ ማለት አልፈለኩም ቲክቶክ እና ዩቲዩብ ላይ ብቅ ብለሃልና እንደ ፊልም ባለሙያ ቀጥም የገለጽከው ነገር አለ ያመጡት ጥቅምም ጉዳትም አለው የራሱ የሆነ የሚያመጣው ነገር አለ ብለሃልና አንተ እዛ ላይ ስትሳተፍ በምን መልኩ ነው የምትሳተፈው? ለምን ወደዛ ፊትህን ማዞር ፈለክ? እሱንም አያይዘ ንገረኝ።
ያው አንደኛ በአስቤር ለምበርግጤ ጀመርኩት እንደዚህ ስፔሲፊካሊ በዚህ በቃ ቲክቶክ ላይ ልጀምር ምናምን ብዬ ወይ ምናምን የጀመርኩት ነገር ድንገት ነው በአጋጣሚ የሆነ ስሞክር ጥሩ ሪያክሽን ሲሆን ቀጠልኩበት እንደዛ ነው። ነገር ግን ምንድነው ቀጣዩ ሂደት የሚሆነው ወደዛ አሁን ትሬንድ ወደዛ እየሄደ ነው። ኦሬዲ ሾርት ፎርም ኮንቴንት ትልቅ ማርኬት እየሆነ ነው በተለይ አዲስ ጀነሬሽን የሚመጣው ሲኒማ ቤት የሚሄድ ወይም ደግሞ በጣም ረጅም የሎንግ ፎርም ኮንቴንት የማየት ድሮ በጣም እየቀነሰ ነው የመጣው። በእርግጥ እኔ ቲክቶክ ላይ ሞር ኮሜዲክ ስታፍ ነው የምለቀው፣ ግን ኮሜዲክ ስታፍ ቢሆንም ኤዲቲንግ ግንም አለ የራሱ ማለት ትንሽ ወጣ ባለ አይነት መንገድ ነው የመጣው የቲክቶክ አመጣጥ። ማለት በዋናነት እኔ የድሮ የሰማቸው ሙዚቃዎች ምናምን ነገር ሚሞሪ ያሉብኝ ሙዚቃዎች እንደ አዲስ ሙዚቃውን ሪሜክ ምድው ሚዚክ ቪዲዮ ሪሜክ እንደማድረግ አይነት ነገር እየሰራ ያሉት ያው የራሴን ክሬቲቭ ታች ከትችበት ነው እና ኦልሞስት እሱ ራሱ ፊልም ሜኪንግ ነው።
እሺ እሺ፣ አቤል በጣም ነው የማመሰግነው። እንግዲህ በሌላ ጊዜ የምንጋብዝ ይሆናል። መልካም የስራ ዘመን እንዲሆንልህ ነው የምመኘው። ለዛሬ ጥያቄዎችን ጨርሻለሁ። አመሰግናለሁ።
ቴንክ ዩ በጣም።
በደቡብ አፍሪካ የሚኖሩ ኢትዮጵያውያን በአጋቾች ይደርስብናል ያሉት ጥቃት እንዲቆም በሰላማዊ ሰልፍ ጠየቁ። ሰው አግኝተው ከፍተኛ ገንዘብ በመጠየቅ የተጠረጠሩ 6 ሰዎች በእስር ላይ እንደሚገኙ የገለጹት ሰልፈኞቹ ፍርድ ቤቱ ጠበቅ ያለ ውሳኔ እንዲሰጥም ጠይቀዋል። ይህንን በደቡብ አፍሪካ የሚገኘው ዘጋቢያችን መላኩ አየለ ተከታትሎታል።
ቁጥራቸው የበዛ ኢትዮጵያውያን በሚኖሩበት ጆሃንስበርግ ከተማ ለተቃውሞ ሰልፍ ከወጡ መካከለ ያገኙት አቶ ብራኑ ሙሎሮ የተባለ የከተማው ነዋሪ ደቡብ አፍሪካ ውስጥ ተደራጅቶ በእገታ የሰው ገንዘብ የሚመዘብሩ የተደራጁ ቡድኖች አሳቻ ሰዓት እየጠበቁ ሰው እንደሚያግቱ ይናገራል።
በዚህ ቦታኛ የተሰበሰብነው በዚህ ሀገር ከኢትዮጵያ ተወልዶ ኢትዮጵያውያንን በዚህ ቦታ እያሰቃዩ ላሉት ኪድናፕ ያረጉ ሴቶች ህጻናትን አባቱን እያጣ ነው፣ እናቱን እያጣ ነው፣ ለመኖር አቅቶናል፣ አልቻለንም። ስለዚህ በዚህ ቦታ እኛ በጣም አደጋ ላይ ነው ያለ ነው። አሁን ሰው የመውጣት መግባት እድል ተከልክሏል። የሳውዝ አፍሪካ መንግስት ነጻነትን ሰጥቶ ኑሩ ባለው አገር ላይ መኖር አልቻለንም። ብዙዎቹ ደግሞ ከዚህ የተነሳ ሸሽቶ አገር ቤት እየገቡ ነው። እኛ ደግሞ እዚህ ነን ያለ ነው። ብዙ ትውልድ አለ። አሁን ግድ ሳንወድም ትናንት ወንድሞቻችን ናቸው ይመለሳሉ ብለን ጠብቀናል። ዛሬ ደግሞ እያንዳንዱን ቤት ላይ አፍኖ በመኪና አፍኖ ወስዶ ብዙ ሚሊዮኖች ብርን በመጠየቅ ደሃም ሆነ ሀብታም ምንም የሌለውንም ሰው እያሰቃዩ ነው ያሉት። ይህንን ደግሞ እኛ ዛሬ ሰው ተናዶ ኢሞሽናል ሆኖ ተናዶ ተነስቶ ይህንን ለመቃወም ህጻናት ሳይቀሩ ሴቶች ሳይቀሩ ወንዶች ሳይቀሩ እዚህ እንገኛለን።
የተባበሩት የኢትዮጵያ ማህበረሰብ ማህበር ሊቀመንበር አቶ ዮሐንስ ሀቢብ በበኩላቸው
የዋስ መብት እንዲያገኙ ተገቢውን የህግ ቅጣት እንዲያገኙ ነው። ይሄ ህዝብ እንደሚታወቀው ጅብን ዘግተን ከጠዋት ጀምረን ሱቃችን ዝግ ነው፣ ሱቃቸው ዝግ ነው። ይሄንን ለማሰማት ነው ወደዚህ ይመጣ። እዚህ ውስጥ ያሉ 6 ሁለቱ ኢትዮጵያውያን ናቸው። እንዳየው ውስጥ ገብተህ ኮርት ውስጥ አይተሃል። ሁለቱ ኢትዮጵያውያን ናቸው። እነዚህ ናቸው በቼን እየሰሩ ያሉ። ያንንም ቼን ለመበጠስ ኢንፎርሜሽናቸውን መረብ ለመበጠስ ይሄ አንድ ላይ ቆሞ የጓስ መብት እንዳያገኙ ቁጣችንን ለማሰማት ነው እዚህ ያለ።
የደቡብ አፍሪካ ፖሊስ በዚህ እገታ ውስጥ እጃቸው አለበት በሚል የተጠረጠሩ 6 ግለሰቦችን አስሮ ምርመራ ያካሄደ መሆኑን የፖሊስ ቃል አቀባይዋ ብርጋዴር ጄኔራል አታላንዴ ማቴ ለአሜሪካ ድምጽ ራዲዮ ገልጸዋል።
At this stage, I wouldn't have the citizenship and the age of the suspects. What I can confirm is that the 6 were arrested.
ያዙ ሰዎችን ዜግነታቸውን አላውቅም፣ እድሜያቸውን በተመለከተ ለጊዜው አላውቅም። ነገር ግን 6 ተጠርጣሪዎች ተይዘዋል። ለመጀመሪያ ጊዜ ፍርድ ቤት ቀርበዋል። በእስር ላይ ይቆያሉ። በሚቀጥሉት ቀናቶች ችሎት ይቀርባሉ። ፖሊስ የዋስትና መብት እንዳይሰጣቸው ጠይቋል። ብዛት ያላቸው የእጅ ስልኮችና ተሽከርካሪዎች ከተጠርጣሪዎች እጅ መያዙን የተናገሩት ቃል አቀባዩ ተደራጅተው እገታውን የሚፈጽሙት የወንጀል ቡድኖች ከንግዱ ማህበረሰብ ላይ ከፍተኛ ገንዘብ እንደሚጠይቁ ገልጸው ለሚታገቱ ቤተሰቦች የምንመክራቸው ችግሩ ሲከሰት ወዲያውኑ ለፖሊስ ማሳወቅ እንዳለባቸው ነው ብለዋል። ፖሊስ ቃል አቀባዩ የታሳችን ዜግነት ለመግለጽ ፈቃደኛ ባይሆኑም ተጠርጣሪዎች ፍርድ ቤት በቀረቡበት ዕለት 4 ደቡብ አፍሪካውያን፣ 2 ደግሞ ኢትዮጵያውያን መሆናቸውም ታውቋል። ኢትዮጵያውያን ድምጻቸውን ለማሰማት አደባባይ ወጥተዋል። የእርሱ አስተያየት ምንድነው ተብሎ የተጠየቁት የፖሊስ ቃል አቀባዩ ለህዝቡም ለማህበረሰቡም ለእያንዳንዱ እያንዳንዱ ማረጋግጥ እንፈልጋው የደቡብ አፍሪካ ፖሊስ በዚህ ጉዳይ ቁርጠኛ ነው። ከ139 በላይ ተጠርጣሪዎችን ከመላ ሀገሪቱ በቁጥጥር ስር አውለናል። 80 የሚደርሱቱ በፖሊስ እስር ቤት ይገኛሉ። በዌስተርን ኬፕ፣ በሃውቲንግ፣ በኮዙሉናታን፣ በኢስተርን ኬፕ እና በሌሎች የተደራጁ የአጋች ቡድኖች የመለየት ስራ እያከናወነን ነው። አንድ ባንድ እያሰርናቸው ነው። ደቡብ አፍሪካ ለወንጀለኞች መደበቂያ ወይም የመጫወቻ ሜዳ አትሆን። የፈለገውን ጊዜ ይፍች አንድ ባንድ እንይዛቸዋለን ብለዋል። በማዕከላዊ ጆሃንስበርግ ከፍተኛው ፍርድ ቤት ችሎት ቁጥር 9 ዛሬ በዋለው ችሎት የስድስቱን ተጠርጣሪዎች የዋስ መብት የካልክሎ በእስር ላይ እንዲቆዩ አዟል። ከሁለት ወራት በኋላ እንደሚቀርቡም ትዕዛዝ ሰጥቷል። ለአሜሪካ ድምጽ ራዲዮ መላኩ አየለ ደቡብ አፍሪካ ጆሃንስበርግ።
አስከትለን ደግሞ በአፍጋኒስታን ነው ምናመራው። በዛ ሴቶች መማር በተከለከሉበት ሁኔታ ውስጥ የህክምና ባለሙያ መሆን ህልም ያዘች ወጣት ነው የምናስተዋውቃችሁ። ሀብታም ስዩም ይቀጥላል።
በሀገር ውስጥ ተቋማት ጥናት መሰረት በፓኪስታን ታር ፓርከር ግዛት ከሚገኙ 60 የህዝብ ትምህርት ቤቶች መካከል ሴቶችን የሚያስተናግዱ 7 ብቻ ናቸው። ፑሽፓ ካይታረም እድሉን ካገኙ ተማሪዎች መካከል አንዷ ናት።
የትም ቦታ ተንቀሳቅሰው የማያውቁ በርካታ ሴት ልጆችን አውቃለሁ። የተለመዱ ተግባራትን በቤታቸው አካባቢ እንዲሰሩና ምግብ ብቻ እንዲያበስሉ ይነገራቸዋል። ለህልማቸው መፋለም አይችሉም። ማለም እንደሚችሉ እንኳን አያውቁም።
ፑሽፓ ከቤተሰቦቿ ሁሉ ለከፍተኛ ሁለተኛ ደረጃ ትምህርት የደረሰች ብቸኛ ሴት ናት። አብዛኛውን ድጋፍ የምታገኘው ከአባቷ ነበረ። የአባቷ ድንገተኛ ሞት ግን ትምህርቷ እንድታቋርጥ ሊያደርጋት ተቃርቦ ነበረ።
My father wanted me to study. After his death, my uncle
አባቴ ትምህርቴን እንድከታተል ይፈልግ ነበር። አባቴ ከሞተ በኋላ አጎቴ የሆነ ቀን ማግባት እንደማይቀር ለትዳር ደግሞ ትምህርት እንደማያስፈልግ በመጥቀስ ትምህርቱን እንዳቆም ሐሳብ አቀረቡ ነበር። እኔ ግን ምን ያክል ለመማር አባቴ ሐኪም እንደሆን ያለውን ህልም ለማሳካት እንደምፈልግ እንዲያውቁ አደረኩ። መምህሬ ደግሞ በትምህርቴ መልካም ውጤት እያመጣሁ እንደምገኝ ለቤተሰቦቼ ከነገራቸው በኋላ ወንድሜ ትምህርቴን መቀጠል እንዳለብኝ ወሰነ።
በየቀኑ ፑሽፓ ወንዶችና ሴቶች ወደሚማሩበት ትምህርት ቤት ለመድረስ የሁለት ኪሎ ሜትር ጉዞ ታደርጋለች። ሳይን ሳመር ይህንን የወንዶች ብቻ የነበረ ትምህርት ቤት በ2012 የአውሮፓውያኑ ዘመን ልጃቸው ዳርሻናን ወደዚህ ትምህርት ቤት በማምጣትና 6ኛ ክፍል በማስገባት ትምህርት ቤቱ የጋራ መማሪያ እንዲሆን አድርገዋል። አሁንም በዚህ ትምህርት ቤት ያገለግላሉ። እርሳቸው ልጅ ዳርሻና ወደዚህ ትምህርት ቤት ከተቀላቀለች ከጥቂት ጊዜያት በኋላ በእባብ በመነደፏ ሕይወቱ አልፏል። ይህ ክስተት በአካባቢው ያሉ ሴት ተማሪዎችን የማስተማር ተልእኮ መምህሩ እንዲያነግቡ አድርጓቸዋል። ዛሬ ላይ ከ300 ወንድ ተማሪዎች ጎን ለጎን 100 ሴት ተማሪዎች በዚህ ስፍራ ትምህርታቸውን ይከታተላሉ። ራማቻንድ ሲቫኒ ማልናሆር ቬራ የተባለው ከፍተኛ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ናቸው።
Tell the parents that we will support them in every way to educate their girls. Whatever problem they may face,
ልጆቻቸውን ማስተማር እንዲችሉ በሁሉም ነገር እንደምንደግፋቸው ለወላጆቻቸው ነግረናቸዋል። ምንም አይነት ነገር ቢገጥማቸው እገዛ ለማድረግና ሴት ልጆቻቸውን ለማስተማር እንዲችሉ ለመደገፍ በዚህ ተገኝተናል። ወደ 30% የሚሆኑት የዚህ ትምህርት ቤት ተማሪዎች በትንሹ 20፣ 30 ወይንም 50 ኪሎ ሜትር ከሚርቁ መንደሮች የመጡ ናቸው ያሉት። ፑሽፓ ከቤተሰቧ ብቸኛው የከፍተኛ ሁለተኛ ደረጃ ምዕራፍ ላይ የደረሰ ሰው ናት። በስኬቷ ኮርታለች።
If I didn't study or if this school wasn't here, I would be like
ማር ወይም የትምህርት ቤት እዚህ ባይገኝ ኖሮ መማር እንዳልቻሉት መብታቸውን እንደማያውቁት በህይወት ውስጥ የቱ ትክክል የቱ ደግሞ ስህተት መሆኑን እንዳልተረዱት ሴቶች እሆን ነበር። እነሱ ተሰቃይተዋል።
ፑሽፓ በቤተሰቧ ድጋፍ የቤታቸው የመጀመሪያዋ ሴት ሐኪም ለመሆንም አልማለች።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ኤደን ገረመው ከአሜሪካ ድምጽ ባለሙያዎች ጋር ተሰናበታችኋለሁ። ጤና ይስጥልኝ።